ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት
በ12604 ሜጋሄርስ
ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ጥቅምት 9 ቀን 2008 ዓ.ም ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከዝግጅት ክፍላችን የቀረበ ጽሑፍ አለን። ሌሎች ሐተታዎችን አሰምተን የዛሬ የመጀመሪያ ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በቅድሚያ ርዕሶቹ፣
በአዲስ አበባ የተገነባው የባለስልጣኖች መኖሪያ ፎቅ በማጋደሉ ምክንያት ይፍረስ ተባለ። ከፍቼ የታፈኑ ንጹሃን ዜጎች መዳረሻቸው አልታወቀም። በአዲስ አበባ ከተማ የማለዳ ዝርፊያ ተጧጥፏል። የአፍሪካ ተጠባባቂ ኃይል ስልጠና እየተሰጠው ነው። በኮንጎ ተቃውሞ ቀጥሏል። በናይጄር ተማሪዎች ተቃውሞ ሰልፍ አደረጉ። በሊቢያ 5 ሰዎች በመድፍ ጥይት ሞቱ። የሚሉና ሌሎችም ይገኙበታል። ዝርዝሩን እነሆ።
የወያኔ ቡድን መሪዎች ለአገልጋይ ባለሟል ባለስልጣኖቻቸው መኖሪያ ቤት በማለት በአዲስ አበባ ከተማ በመገናኛ አካባቢ ያስገነቡት የነበረው የጋራ መኖሪያ አፓርትመንት ፎቅ ስራው እንዲቆምና እንዲፈርስ መታዘዙን ጉዳዩን በቅርብ የተከታተሉ ወገኖች አስታውቀዋል። ባለስልጣኖቹ መኖሪያ ተብሎ የተጀመረው ህንጻ እንዲቆም የተገደደው ህንጻው 8ኛ ፎቅ ላይ ሲደርስ መጣመምና ማጋደል በመጀመሩ መሆኑ ታውቋል። ይህ የጋራ መኖሪያ ቤት ለወያኔ ካድሬ ዳኞች ተብሎ ይገነባ እንደነበረ ሲታወቅ፣ ለህንጻው መዝመምና ማጋደል ምን እንደሆነ ባይታወቅም ከተራ የመንግስትና ዕውቀት ማነስ አልያም ከግድየለሽነትና ከሙስና ጋር የሚያያይዙ ወገኖች ህንጻው ከመጀመሩ በፊት የመሬት ጥናትና የአፈር ምርመራ መካሄድ እንደነበረበት በመግለጽ ህንጻው ከተገነባና በሚሊዮን የሚቆጠር ገንዘብ ከባከነ በኋላ በአካባቢው ረግረግነት ለህንጻው ማጋደል ምክንያት ነው ተብሎ መነገሩ የማይመስል መሆኑን የሚገልጹ ወገኖች ለዚህ ህንጻ ዋጋ ቢስነት ተጠያቂ የሆኑት ባለስልጣና ያለ መኖሩ ጉዳዩ ከድንቁርና የመነጨ የህንጻ ስራ እንደነበረ ፍንጭ ሰጥቷል። ባለፈው ሳምንት የዜና አቅርቦታችን የወያኔ ደህንነት አባላት በፍቼ ወታደራዊ ካምፕ ውስጥ የተነሳውን ውዝግብና ግድያን አስመልክቶ ለማጣራትና ለመመርመር በማለት የደህንነት አባላት ወደ ፍቼ ከተማ መሰማራታቸውን መዘገባችን ይታወሳል። የወያኔ ደህንነት አባላት በፍቼ ከተማ በወታደራዊ ካምፕ ውስጥ ከተደረገው ግድያ ጋር ምንም አይነት ንክኪና ግንኙነት የሌላቸው ንጹሃን ዜጎችን እያሰሩ ሲሆን፣ ዜጎቹ በየትኛው እስር ቤት እንኳን እንደታሰሩ ቤተሰቦቻቸው አለማወቃቸውም ተገልጿል። ከታሰሩትና ደብዛቸው ከጠፋ የፍቼ ነዋሪዎች ውስጥ በፍቼ ከተማ ነዋሪ የነበሩና በንግድ ስራ ይተዳደሩ የነበሩ ዜጎች የሚገኙበት ሲሆን፣ ከፍቼ ከተማ አጎራባሽ ከሆነችው ከደገም ከተማም 2 ጎልማሶችን ጨምሮ 9 ሰዎች በወያኔ ደህንነት ኃይሎች ታፍነው መወሰዳቸው ታውቋል። የፍቼ ነዋሪዎች ችግሩ የተፈጠረውና ግድያ የተፈጸመው በወታደራዊ ካምፕስ መሆኑ እየታወቀ ሰላማዊ ዜጎችን ማፈንና ደብዛቸውን ማጥፋት እጅግ ግራ የተጋባ ተግባር መሆኑን እየገለጹ ይገኝ እንጂ የወያኔ ጦር አለቆች ውጥረት የነገሰበትን የፍቼ ወታደራዊ ጦር ሰፈርን በቅርብ ይጎበኛሉ የሚለው ኖሬ በከተማ ውስጥ በሰፊው እየተወራ መሆኑም ታውቋል። በአዲስ አበባ ከተማ ጭንብል በለበሱ ሰዎች የሚፈጸመው የዝርፊያ ወንጀል እየተስፋፋ መምጣቱ ታወቀ። ከዚህ ቀደም የወያኔ አገዛዝ የማዕከላዊ አውቶቡስ ተራን ከመሃል ከተማ አንስቶ በየከተማው ጫፍ እንዲሆኑ በማድረግ እነኚህ ጭር ባሉ አካባቢዎች በምሽት ላይ ዘረፋ ይካሄድ የነበረ ሲሆን፣ አሁን ግን ማለዳ ላይ ጭንብል በለበሱ ግልጽ ዝርፊያ እየተካሄደ ሲሆን ፖሊስም ተባባሪያቸው መሆኑ ታውቋል። ዘራፊዎቹ ማለዳ ላይ መንገደኞችን እያባረሩ እንደሚዘርፉ ሲታወቅ፣ ጉዳዩን የሚከታተል ፖሊስ ግን አልተገኘም። በየካ ክፍለ ከተማ 12 የማለዳ ዝርፊያ ተፈጸመብን ያሉ ተበዳዎች በሶስት ቀን ውስጥ ለፖሊስ ቢያመለክቱም ምንም አይነት አጥጋቢ ምላሽ ሳያገኙ ቀርተዋል። ያቃቂ ፖሊስም በሁለት ቀን ብቻ 16 የትርቪያ ወንጀል የተፈጸመባቸውን ሰዎች ለፖሊስ ቢያመለክቱም ፖሊስ ዝምታ መርጧል። በዚህ ዘረፋ ፖሊስ እርምጃ ለመውሰድ አለመፈለጉ የተደራጁ ዘራፊዎች ኮያኔ ፖሊስ አዛዦችና ኮያኔ መሪዎች ጋር ንክኪ ሳይኖራቸው እንደማይቀርም ተጠርጥሯል። ባለፈው ሳምንት 10 የኤርትራ ብሔራዊ ቡድን የእግር ኳስ ተጫዋቾች ቦትስዋና ውስጥ የፖለቲካ ጥገኝነት ከጠየቁ ወዲህ በኤርትራ ውስጥ ካሉ 14 ከፍተኛ የብስክሌት ተወዳዳሪዎች ውስጥ 7ቱ ለወያኔ እጃቸውን መስጠታቸው ተዘገበ። ብስክሌተኞቹ ከፍተኛ ወታደራዊ ጥበቃና ክምችት ያለበትን ድንበር አልፈው ለወያኔ ባለስልጣናት እጃቸውን በመስጠት ትግራይ ውስጥ እንደ አባጉና ጊዜያዊ የስደተኛ ጣቢያ ማረፋቸውም ተገልጿል። ብስክሌተኞቹ የሻቢያ ባለስልጣኖች የስፖርት ብስክሌተኞች እንዲቀይሩላቸው ቢጠይቋቸው ምንም አይነት አጥጋቢ ምላሽ ባለመስጠት ይልቁንም ማለቂያ ለሌለው የብሔራዊ ውትድርና እንደሚልኳቸው ማስፈራሪያ ይሰጣቸው እንደነበረ ተናግረዋል። የሻቢያ አገዛዝ የኤርትራ ተወላጆች በብዛት የሚፈልሱበት እና የሚሰደዱባት ሀገር ያደረገ ሲሆን በአለም ላይ በጦርነት ከመተዳከረው ሲሪያ ቀጥሎ ስደተኛ በማምረት ሻቢያ ተወዳዳሪ ያልተገኘለት ሲሆን በድንበሩ ላይ የሚጠፋ በሙሉ እንዲገደል ትዕዛዝ ቢሰጥም የስደተኛውን ቁጥር ግን ሊቀንሰው አልቻለም። ሻቢያ በአሁኑ ጊዜ ከ10000 በላይ የፖለቲካ እስረኞችን አስሮ የሚገኝ አፋኝና ጨቋኝ አገዛዝ መሆኑን ይታወቃል።
የአፍሪካ ተጠባባቂ ኃይል የሚል ስያሜ የተሰጠውና ቋሚ ሆኖ በተጠባባቂነት እንዲያገለግል የታቀደው የአፍሪካ ህብረት የሰላም አስከባሪ ኃይል ለወታደራዊ ስልጠና መሰባሰቡ ተገለጠ። ከአምስት የአፍሪካ ክፍሎች የተውጣጣውና በቁጥር እስከ 25000 ደርሳል ተብሎ ከተገመተው ተጠባባቂ ኃይል ውስጥ 5000 የሚሆኑ ከያገሪቱ የተውጣጡ የፖሊስና መከላከያ ሰራዊት አባላት ዛሬ ማክሰኞ በደቡብ አፍሪካ ስልጠናን የሚጀምሩ መሆናቸው ተነግሯል። ወታደራዊ ስልጠና የሚቆየው እስከ ህዳር ወር መጨረሻ ሲሆን ለልምምድ ተብሎ በታቀደ ቦታ እንቅስቃሴ አድርገው ብቃታቸውን ይመዘናል ተብሏል። በአፍሪካ ውስጥ የሚነሱትን የእርስ በርስ ጦርነቶችና ግጭቶችን ለማብረድ የአፍሪካ የሌሎች አገሮችን እርዳታ ጠባቂ መሆን ስለሌለባት ይህን ኃይል ማደራጀት ያስፈለገው በሚል ጉዳዩ የሚመለከታቸው ባለስልጣኖች ይገልጻሉ። በአመት ከ1 ቢሊዮን ዶላር በላይ በጀት የሚያስፈልገው ግዙፍ ኃይል ለማንቀሳቀስ አፍሪካ የውጭ እርዳታ የምትጠይቅ በመሆኑ በሌሎች እርዳታ ላይ መተማመኑ አይቋረጥም ሲሉ ታዛቢዎች ተቻሉ። ከዚህም በላይ ይህን አደራጅቶ ለማንቀሳቀስ የማስተባበር ችግር ያለ ሲሆን ኃይሉን በማደራጀት አንዳንድ አገሮች የሚያሳዩት ፍላጎት ዝቅተኛ ነው። ተጠባባቂው የሰላም አስከባሪ ኃይል በአፍሪካ ህብረት አባል አገሮች ውስጥ በማንኛውም ወቅት የጅምላ እልቂት፣ የሰው ልጅ የማጥፋት ወንጀልና የጦርነት ወንጀሎች በሚከሰቱባቸው አገሮች ውስጥ ሳይጠራ ጣልቃ የሚገባ ኃይል ነው ተብሏል። ላለፉት 30 ዓመታት በስልጣን ላይ የቆዩት የኮንጎ ፕሬዝዳንት ለሶስተኛ ጊዜ እንዲወዳደሩ የሚያስችላቸው የህገ መንግስት ለውጥ ለማድረግ ውድለት ህዝቡ ድምጽ እንዲሰጥ የታቀደ መሆኑ የሚታወስ ሲሆን ተቃዋሚዎች ይህን በመቃወም የሚያደርጉት እንቅስቃሴ ተጠናክሮ የቀጠለ መሆኑ ታውቋል። ፕሬዝዳንቱ ከሁለት ጊዜ በላይ እንዳይወዳደሩና እድሜያቸውም ከ70 ዓመት በላይ እንዳይሆን የሚከለክለው ህገ መንግስት ለመቀየር ለ30 ዓመታት በስልጣን የቆዩትና እድሜያቸው 72 ዓመት የሆኑት ፕሬዝዳንት የሚያደርጉት ሙከራ በፈንቅለ መንግስት ማካሄድ ነው በማለት ተቃዋሚዎች ባለፈው ቅዳሜ ከፍተኛ ትዕይንተ ህዝብ ያደረጉ ከመሆናቸው በላይ በዛሬው ዕለትም በዋና ከተማዋ በብራዛቪል ውስጥ በተለያዩ ቦታዎች ተቃውሞ ሰልፎች ተደርገዋል። ወጣቶች በቡድን እየሆኑ በተለያዩ የከተማ ቦታዎች ጎማዎችን በማቃጠል ተቃውሟቸውን መግለጻቸው ተነገረ ሲሆን ፖሊስ በየቦታው ሰልፉን ለመበተን የተሰማራ መሆኑን የዜና ምንጮች ገልጠዋል። መንግስት የሞባይልና የኢንተርኔት አገልግሎትም ማቋረጡና ሱቆች፣ ትምህርት ቤቶችና አገልግሎት ሰጪ የሆኑ ህዝባዊ ድርጅቶች መዘጋታቸው ተነግሯል። በናይጀር ዋና ከተማ በኒያሚ ውስጥ በትናንትናው ዕለት የሁለተኛ ደረጃና የኮሌጅ ተማሪዎች የትምህርት ሁኔታዎችን እንዲሻሻሉ በመጠየቅ የተቃውሞ ሰልፍ አድርገው የዋሉ ሲሆን ፖሊስ በወሰደው እርምጃ 7 ሰልፈኞች መጎዳታቸውና ወደ 80 የሚጠጉ ደግሞ የታሰሩ መሆናቸው ተገልጿል። በቂ አስተማሪዎች እንዲመደብላቸውና የሚማሩበት ክፍሎችም እንዲጨመሩላቸው ቀደም ብሎ የጠየቋቸው ጥያቄዎች በቂ መልስ ባለማግኘታቸው ተማሪዎቹ ሰልፉን ማካሄድ መገደዳቸውን ገልጸዋል። የተቃውሞ ሰልፉ ሰላማዊ እንዲሆን ጥረት ቢያደርጉም ፖሊስ ሰልፉን ለመበተን በወሰደው አላስፈላጊ እርምጃ ምክንያት ግጭቶች ተከሰቱ መሆናቸውን ተናግሯል። 90 ከመቶ የሚሆነውን የተማሪዎቹ ጥያቄዎች መመለሳቸውን የመንግስት ተወካዮች ቢገልጹም ተማሪዎቹ ጥያቄያቸው ካልተመለሰ ተመሳሳይ ሰልፎች ለማድረግ እቅድ ያላቸው መሆኑን ተናግሯል። በተባበሩት መንግስታት የድገት መልእክያ መሰረት በድህነት ካለም የመጨረሻውን ቦታዎች ከያዙት መካከል አንዷ ናይጀር መሆኗን ይታወቃል። ባለፈው ሰኞ በሊቢያ ምስራቃዊ ከተማ ውስጥ በተተኮሰ የመድፍ ጥይት 5 ሰዎች በመሞታቸውን የሆስፒታል ምንጮች ገልጸዋል። ከሞቱት መካከል አብዛኞቹ ከ10 ዓመት በታች የሆኑ ህጻናት ሲሆኑ አድራጊው ማን እንደሆነ ባይታወቅም ጥቃቱ የተፈጸመው ላይቲ በተባለችው ከተማ ውስጥ እንደሆነ ተነግሯል። በሌላ በኩል ደግሞ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ጥፋተኛ ናቸው ባላቸው 2 ሰዎች ላይ የቅጣት እርምጃ ወሰደ መሆኑን ገልጸዋል። ቡድኑ በኢንተርኔት ባስተላለፈው የቪዲዮ መልእክት በምስራቅ ሊቢያ በሚገኘው መንግስት በወታደርነት በማገልገል ወንጀል ፈጽመዋል ያላቸውን አንድ የደቡብ ሱዳን የክርስቲያን እምነት ተከታይ የሆነ ግለሰብና አንድ የሊቢያ ተወላጅ የሆኑ መገደላቸውን አሳውቋል። ሰኞ ዕለት በምስራቅ ሊቢያ የሚገኘውና ለማቀፉቁን ያገኘው የሊቢያ ምክር ቤት የተባበሩት መንግስታት ድርጅትን የእርቅ ሐሳብ ውድቅ ማድረጉን የዜና ምንጮች ተናግረዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የወያኔ ፋይዳ ቢስ ጉራና እውነታው በኢትዮጵያ ስለ ወያኔ ቀጣፊነትና ጉረኛነት በተደጋጋሚ ተችተናል። የሀገሪቷ ኢኮኖሚ አደገ ተመነደገ ብሎ ሲዋሽ አመታት ያለፉ ሲሆን ይህን ቅጥፈቱን ደግሞ የዓለም ባንክና የዓለም የገንዘብ ድርጅት አይነቶቹ አስተጋብተውለታል። ሎሌያቸው ነውና ቢል ጌትስ የተባለው ሀብታም ለምሳሌ ለጥቂት ቀናት ጉብኝት ከመጣ በኋላ የኢትዮጵያ የጤና ተቋም ይዞታ በሚያስደንቅ ደረጃ ተሻሽሏል ሲል መዋሸቱ ይታወሳል። ስለ መዋቹና ግብዙ የወያኔ ቁንጮም ብልህነት ሊያሳምኑን የጣሩ ብዙ ነበሩ። ወያኔ ራሱ በዚህ ዓመት የምግብ ፍላጎታችንን ሙሉ በሙሉ እናሟላለን ካለ በኋላ ወደ 8 ሚሊዮን የሚደርስ ህዝብ በረሃብ ላይ ነውና እርዱን ሲል ተማጽኗል። ዋሹ አገዛዝ የቀጣፊና የወሮበላ መንጋ ወያኔና ጭፍሮቹ ይሁንን ብለው የተያያዙት ቅጥፈት ደግሞ የወያኔ ሁኔታ በተለይም በኢኮኖሚ መስክ ከቻይናና ከደቡብ ኮሪያ ጋር አያይዞና አቆራይቶ በማቅረብ የሚደረገው መመጻደቅ ነው። ቻይና በፖለቲካው መስክ አፋኝ የአንድ ፓርቲ አገዛዝ ቢኖራትም በኢኮኖሚ መስክ እድገትን አትርፋለች ይላል ወያኔ። ተገልብጦም በካፒታሊዝም ስርዓት ስርም ደቡብ ኮሪያ ተመሳሳይ እድገትን አግኝታለች ብሎ በመለፈፍ ኢትዮጵያን ከቻይናና ከደቡብ ኮሪያ ጋር ማመሳሰል ጀምሯል። ቅልጥ ያለው ቅጥፈቱ ግን ተጨፈኑና ላጃጅላችሁ መሆኑ በግሃድ ይታያል። ልክ እንደ ወያኔ ደቡብ ኮሪያን ለብዙ ጊዜ ይመራ የነበረው ጀነራል ቹንኪ ፓርክ አምባገነን እንደነበር የሚካድ አይደለም። ቻይናም በአንድ ገዢ ፓርቲ ስር ያለች ስትሆን ሶሻሊዝም ብትልም የህዝብን መብት ጭራሽ የምታከብር አለመሆኗና አሁንማ ወደ ኢምፔሪያሊስትነትም ቅኝ ገዥነትም እያመራሽ መሆኑ የተደበቀ አይደለም። ወያኔ ከሁለቱም የሚመሳሰለው ጨቋኝና አምባገነን አገዛዝ በመሆኑ ብቻ ነው። በቻይና እንጀምር። ቻይናን ከጨንቋኙ ሻንካይ ሼክ አገዛዝ ነጻ ያወጣው ፓርቲ በቅድሚያ ብሔራዊና አገር ወዳድ ነበር። ቻይናን ሊገነባ እንጂ ሊያፈርስ እቅድ ኖሮት አያውቅም። ቻይና በቢሊዮን የሚቆጠር የሰው ኃይልና ለሺዎች ዓመታትም የቆየ ስልጣኔ ያላት አገር ነበረች ናትም። ቻይና ብዙሃኑ ህዝቧ የአንድ ብሔር የሃን ተወላጅ ነው። ከ1945 ዓ.ም ጀምሮ ቻይና በአገር ደረጃ ብሔራዊ ጥቅሟን አስቀድማ ልታድግ የጣረችና ያደገችም አገር ናት። ወያኔ ደግሞ አገር ሊያጠፋ የመጣ ሲሆን ህዝብ የጠላውና የተቃወመው ቡድን ነው። ከአብዛኛው ህዝብ መካከል ወያኔን ደጋፊው በጣም ጥቂት ነው። የመጣበት አብዛኛው የትግራይ ህዝብ እንኳን ይቃወመዋል። የወያኔ ቡድን መሪዎች እንደሚሉት 6 ሚሊዮን የትግራይ ህዝብ ይደግፈናል ቢባል እንኳን ከ92 ሚሊዮን ውስጥ ጥቂት መሆኑ ግልጽ ነው። ወያኔ ፖለቲካው አገርን ማልማት፣ ማበልጸግና ማስከበር ሳይሆን ኢትዮጵያን ማዋረድ፣ ማዳከምና መከፋፈል ነው። በአገዛዝ ደረጃ ቻይና የቻይና የሆነ መንግስት ስታገኝ ኢትዮጵያ ግን አጥፊዋን ነው ያገኘችው። በመሆኑም ቻይናና ወያኔን ማወዳደር የሚቻለው በጨቋኝነት እንጂ በብሔራዊ ስሜት ወይም አገር ወዳድነት ወይም የሰው ኃይል አቅምና ሀብትን ማሳደግ አይደለም። ማለትም ወያኔ ከቻይና ሊዋስ የተነሳው ጭቆናን የማጥበቅ ዘዴዎችን እንጂ ኢኮኖሚ መገንባትን አይደለም። ቻይና አገሯን ለባዕዳን አልሸጠችም። እንዲያውም ሌሎች አገሮችን ለመያዝ ለመግዛት ነው የምትጥረው። ወያኔ ኢትዮጵያን ለቻይናም ለህንድም ለአረብም ሽጧል። ቻይና ኢትዮጵያንና አፍሪካን ጎርሳ ወደ ቻይና ነው የምትውጠው። ወያኔ ከኢትዮጵያ ጎርሶ ወደ ራሱ ከርስና ወደ ትግራይ ነው የሚውጠው። ወያኔ ቴሌፎን ጠለፋ፣ ድረገጽ እገዳ፣ ቁጥጥርና አፈናን ከቻይና ተማረ እንጂ ከቻይና አገር ወዳድነትን እስካሁን አልተማረም። ስለዚህም ነው የቻይና ኢኮኖሚ በላይ እያደግን ነው ባይ ወያኔ አይኑን በጨዋሽቶ እየዋሸ መሆኑ የሚጋለጠው። በሰሞኑ ደግሞ ወያኔ የኢኮኖሚ እድገቱና አቅጣጫው የደቡብ ኮሪያን ይመስላል ማለት ጀምሯል። ቀደም ብለን እንዳልነው ከጨቋኝ አገዛዝ አንፃር መመሳሰል ቢኖርም የደቡብ ኮሪያና የወያኔ ተጨባጭ ሁኔታ ከቶም የሚገናኝና የሚዛመድ አልነበረም አይደለም። የኮሪያ ህዝብ የኮሪያ መንግስት አለው። በብሔረሰብ ደረጃ የተከፋፈለም አይደለም። ምርጥ ዜጋ የሚለው ጨቋኝ በራሱ ላይ አልተቀመጠበትም። ደቡብ ኮሪያ ከኢትዮጵያ ሲወዳደር የተማረ ህዝቧ ቁጥር ከፍተኛ የነበረ ሲሆን በቀኝ ግዛትነት የያዛት ጃፓንም ለእድገት የሚሆኑ ተቋሞችንም በአገሪቱ ገንብቶ ነበር። ከኮሪያ ጦርነት በኋላ ደቡብ ኮሪያ በቹንግሂ ፓርክ ቤተሰባዊ ካፒታሊዝም ስር ብትማቅቅም በጃፓንና በአሜሪካ ከፍተኛ እርዳታ በእግሯ መቆም ችላለች። የአገሪቷ 65% ፈሰስ በኢኮኖሚው መስክ የሚገኘው ከሰሜን አሜሪካ መሆኑም ይታወሳል። አገር ውስጥ ነጋዴዎችና ተቋሞችም እንዲያድጉ እንዲጠናከሩ ከፍተኛ ጥረት ተደርጎ እንደነበረም የሚታወስ ነው። በነገራችን ላይ በቻይናም በደቡብ ኮሪያም ሰርቶ አደሩ ህዝብ አለፈለት መባል የሚቻል አለመሆኑን መርሳት አያስፈልግም። ወያኔና የኢትዮጵያ ተጨባጭ ሁኔታ ልዩ ናቸውና ደቡብ ኮሪያንና ቻይናን በመቀሌ አዲስ አበባ ለመድገም መነሳት ቅዠት ነው። በወያኔ ስር ከህዝቡ 85% የሚሆነው በገጠር በድህነት የሚኖርና ለድርቅና ለመሳሰሉት ተፈጥሯዊ አደጋዎች የተጋለጠ ሆኖ ሳለ በገጠር የሚኖረው ህዝብ በቻይና 46%፣ በኮሪያ 18% ሆኖ ሳለ በተሻለ የኑሮ ሁኔታ ላይ ይገኛል። በወያኔ ስር የነጣ ድሃና ራሱን መመገብ ያቃተው ህዝብ በሚሊዮን የሚቆጠር ሆኖ ሳለ እንደ ቻይናና እንደ ደቡብ ኮሪያ እንሆናለን ጫጫታ በህዝብ ላይ የመጣ ወያኔያዊ ቧልትና ቀልድ ነው። በመሆኑም ሁሌም እንደሚባለው የፖለቲካው ይዞታ ኢኮኖሚውን ይቃኘዋል። በፖለቲካው መስክ የተስተካከለና ህዝባዊ የሆነ ስርዓት ከሌለ ኢኮኖሚያዊ እድገት ዘበት ይሆናል። የደቡብ ኮሪያና የቻይና የየራሳቸው ልዩ ሁኔታዎች በኢትዮጵያ የሉም። አደጉ በለጸጉ የተባሉ ግን በአምባገነኖች የሚገዙ የአፍሪካ አገሮች እድገታቸው ብዥታ ሆኖ ውሸትም ሆኖ ቀርቷል። ወያኔ ደሃ አገር ላይ የተወዘፈ ጸረ ህዝብ አገዛዝ ነው። ፎቅ ገነባው ቢል፣ ባቡር በከተማ ዘረጋው ቢል፣ بكتف بمتعدك إتيبيا أونتا أسكفي دهنتنو وياني ناچف روچو ألفو اللاي چوال يدغمو كان باغنن سراتوش غاري تقرأيني كستتنو أهنم هزب سماني أمس بمتو يميهونو أرساد درو بهونبت ملستنيا ناكفتنيا اندوستري بال تغنبابت يوهانا يمبرات أغل بلوتوش دبزات شو بتفابت سرطوار درو بنرو دنتنا بدهنت بميسك أيبتنا بمليون يمي قطرو سرعاتوانو بميسك ددوبتونيتا عند كوريا نا چاينا هوننا اليمي روياني منال باتم كسامين كوريا بافاني النتونا بدهنت يمساسل اندهاننجي ليلاتر قوم يلوم اكونومي عوي ادغت بنج زهون اينات ممس عدكي اكلوش يمي مزن ايدلم يسفيون هزب ينرو مشاشال النام اللوت لكتا اكونومي ادغت باكي مسارة المتال وزتا يمالكتال الدبوش تبراكتو مبرات هاي القفة مسارة اوي چگرندال لقلسنو باسران بمتو يه اكونومي ادغت ياسا يشنو يتبالي چاگر 8 مليون رهب تنياننا كسبات متو شيبالاي منغد عداري ليهونو مچيم ايد تبكم
كتام بارو يتفابت تغل يداكرا يكرار يتغل مسارتو يمكنات هزبن كتقوان ناقزازن اصال موتات مونو بايز زنقام بغل درجة مجمري عراسن نصا ساوتو هقرننا هزبن نصاوت عالو مالت زبتنو راسن ما تاللنا هزبن مدلل يهونال سو راسن ياد تالل منور كفلغ يقدل قدعو النافلاغو تبامونو የራሱ መብት ነው ተብሎ ይታለፍለታል። ህዝብን ያታለለና ያጭበረበረ ግን ሊኖር አይችልም። አይገባውም አይፈቀድለትም። በተለይ በትግልስም የግልል ዝናን ለማራመድና ሀብትና ንብረትን ለማካበት የሚደረግ ጥረት ሁሉ ፍሬ ቢስ ከመሆን አያልፍም። የብዙሃኑን ፍላጎትና ጥቅም ይጻረራልና። ይህም ሀቅ ባለፉት 50 ዓመታት በአገራችን የትግል ታሪክ ብዙ ማስረጃዎችን የሚያስጠቅስ ክስተት አስቀምጦ አልፏል። ለስልጣን መቋመጥ አለትን መዋጠጥ መሆኑ በግልጽ ይታይቷል። ባለፈው ግማሽ ምዕተ ዓመት በኢትዮጵያ የፖለቲካ መድረክ ለቁጥር የሚያስቸግሩ ድርጅቶችና ስብስቦች እንደንጉዳ እየፈሉ ከስመዋል። የታሪክ አሻራ ስላልነበራቸው ድምጻቸው እንደለውጥ ምስጢሩ ጋመድ ሆኖ ቀርቷል። አጀማመራቸው ቅጥያጣ ስለነበር አጣፋፋቸውም እንደዚሁ ቅጥያጣ የሆነ ተሰውሯል። አብዛኛው አረግሬሳ ስለነበር ራሱን ችሎ ህይወት ሰርቶ መከጠል ሳይችል ቀርቷል። ይህም የግል ነጻነት ከመጣት የመጣ ስንኩልነት ነው። ለተበደለ ህዝብ መቆርቆርና መታገል የሚያኮራና የሚያስመሰግን ዓላማ ነው። ለዚህ የተቀደሰ ዓላማ መስዋዕት መክፈል ደግሞ የበለጠ አስመስጋኝና አኩሪ ታሪክ ሆኖ ይኖራል። ከሁሉ አስቀድሞ ግን ህዝብን ነጻ ለማውጣት ከመታገል በፊት ራስን ነጻ ማውጣት ወሳኝ ይሆናል። ራስን ነጻ ያላወጣ ለራስም ይሁን ለድርጅት ለህዝብም ይሁን ለሀገር ጠቃሚ ሊሆን አይችልም። ነጻ አውጭ ነኝ ብሎ የሚያምን ሰው በቅድሚያ ራስን ነጻ ማውጣት ለማረጋገጥ ከፈለገ የሚከተሉት ባህሪያት እንዲኖሩት ይጠበቅበታል። አንድ የራሱ ተገዥ እንጂ ጭንቅላቱን ለሌሎች በተለይም ደግሞ ለኢትዮጵያ ህዝብ ጠላት ለሆኑ ባዕዳን ሊያስገዛ አይገባውም። ይህንን ባህሪ ለማግኘት ደግሞ በራስ መተማመንን ይጠይቃል። ሁለት ማንም ሊጠይቀው የማይችል ተክለስብና እንዲኖረው ይጠበቅበታል። እንዲያውም የኔን ተክለስብና ጥያቄ ውስጥ ሊያስገባ የሚችል ሰው ገና በሀገሪቱ አልተፈጠረም እስከ ማለት የሚያስችል በራስ የመተማመን ችሎታ እንዲኖረው ያስፈልጋል። ይህ አባባል በትዊት የተወጠረ አነጋገር ሳይሆን ነጻ አስተሳሰብን ለመግለጽ የተካጣ የማንነት ስብዕና መግለጫ ነው። 3 ፍጹም የሆነ የሞራል እሴትና ምግባረ ሰናይን አንግቦ መታገል የሌሎችን ድፍረትና ጥቃት ለመቋቋም ያስችለዋል። አጉራ ዘለል የሆነ እርምጃ ከመውሰድም ይታቀባል። ይልቁንም ያማለ ያተር ገለባ ነው ያልሆነን ተናግሮ ማጥፊያ የሚቸግረው በማለት ለአሉባልታ ዋጋ አይሰጠው። እንዲያውም ለማይጎዳ ጠላት ማንስ ይጨነቃል ማማት የለመደ ውሃ ያላምጣል በማለት ክብሩን ጠብቆ ራሱን እያስከበረ ትግሉን ይቀጥላል። 4 ማንም ዜጋ በግለሰብ ደረጃም ሆነ በቡድን ተባድኖና ድርጅት ገንብቶ እንባጠባቂና የሀገር ጥቃት ተከላካይ ሊሆን የሚችለው ምግባሩን ከተግባሩ ጋር አዛምዶ መታገል የሚችል መሆኑን ሲያረጋግጥ ነው። በሙስና የተነከሩ የፖለቲካ ታጋዮችንና በዓለማዊ ኑሮ የተዘፈቁ የሃይማኖት መሪዎች ሀገርን ምንኛ እንደሚጎዱ ጠንቅቆ ያውቃል። ባይጠላቸውም እየናቀ አጥብቆ ይቃወማቸዋል። የሚቃወማቸውም ለሀገርና ለሕዝብ ጥቅም ጎጆች በመሆናቸው ብቻ ነው። 5 ኢትዮጵያ ዛሬ ማንም ተነስቶ በክብሪት ቢለኩሳት በቀላሉ የምትጋይ ሀገር መሆኗን ጠንቅቆ ስለሚረዳ ይህ እንዳይከሰት አጥብቆ ይጨነቃል። ሳቱ ከየትኛውም አቅጣጫ ይምጣ በሁኔታው ተጠቃሚ የሚሆኑት ወያኔና የሀገራችን ጥፋት የሚመኙ የኢትዮጵያ ጠላቶች ብቻ ናቸው። እዳውና መከራው የሚተርፈው ግን ያው ብዙሃን ለሆኑት ለአሳረኛው ለኢትዮጵያ ሕዝብ ሆኖ ይቀራል። የመርካቶ አራዳ ጩልሌዎች የሚነፉት ፊሽካ ከአንድ ሰሞን ያላለፈው ሆይ ሆይታና ከጊዜያዊ ውቂው ደብልቂው ግርግር በላይ አይዘልቅም። ከወቅታዊ የፕሮፓጋንዳ ብጆታ በላይ ማሰብ ቀጣይነት ያለው ትግል ለማካሄድ የማይጠቅም መሆኑን መገንዘቡም ጠቃሚ ነው። 6 ሀገሪቱ የተመሰረተችበትን ዋልታ የሚያናጋ ተግባር እያካሄዱ ሀገር እንጠቅማለን ማለት እርስ በርስ የሚጋጭ በመሆኑ በኢትዮጵያዊነቱ የሚተማመን ታጋይ ከእንደዚህ አይነቱ ተግባር ራሱን ነጻ ያደርጋል። ሀገር እያስቆረሱ ሕዝብ እየበተኑ ታሪክ እያወደሙ ባህል እያረከሱ ኢትዮጵያን መታደግ የሚባለው ወያኔያዊ ቀልድ ነው። ገድሎ እግዚአብሔር ይማር ማለትስ እንዴት ይቻላል? የኢትዮጵያ ሕዝብ ወዳጅ ጠላቱን የሚያውቅ ሕዝብ ነው። እንኳን ሲሸጡት ሲስማሙበትም በሚገባ ያውቃል፣ ይረዳል። ከኢትዮጵያውያን ፍላጎት ጥቅም ውጪ ከባዕዳን የሚለገስ እርዳታ ኢትዮጵያን ለማዳን ተፈጥሮ አይፈቅድለትም። ይልቁንም ወያኔ በኢትዮጵያ ውስጥ አሉባልታን በፕሮፓጋንዳ እልቂትን በጦር ሜዳ ከማካሄድ የሚመለስ እንዳልሆነ በተግባር ላለፉት 24 ዓመታት ያስመሰከረ ከይሲና ጎጠኛ ቡድን ነው። አንድ ነገር ግን ለማስገንዘብ ግድ ይለናል። ይኸውም ሀገራችን ኢትዮጵያ በተጠመደ ቦምብ የተከበበች ሀገር፣ ህዝቧን በስለላ ሸረሪት መረብ የተጠለፈ ዜጋ መሆኑና ይህንንም አበክሮ የሚጠቀሙ እንዳሉ ነው። ይህንን መቋቋም የሀገር ወዳድ ዜጋና ኃይል እንደሆነ ደግሞ መግለጹ አግባብነት ያለው ነው። ከዚህ በቀር ወያኔዎች ላገዛዛቸው እጅግ አደገኛ ናቸው በሚሏቸው በወሎ በጎንደርና በጎጃም አካባቢዎች የአድባሩና ወጋሩ ባላባት የሆኑ አዛውንትን አጥፍተዋቸዋል። የዚህ እርምጃ ምክንያት ለታሪክ ምስክርነት ሊጠቀሱ የሚችሉትን ሁሉ ደብዛ ለማሳጣት እንደሆነ ለማንም ግልጽ ነው። የንጹሐን ደም ማፍሰስ ሰበቡ ውሎ አድሮ በራስ ላይ እንደሚደርስ ግን አልተገነዘቡትም። ቢያንስ ቢያንስ ደምን ደም እንደሚያደርቀው ሊያውቁት በተገባቸው ነበር። ዛሬ የኢትዮጵያ ሕዝብ እንባውን ጨርሶ የቀረው ቢኖር ደሙ ብቻ ነው። ማልቀስ ደግሞ ሐዘኔታን ያስከትል ይሆን እንጂ ፍትህ መድኃኒትን አያስገኝም። ስለሆነም ለሰብአዊ መብት ለነጻነቱና ለሀገሩ ዋጋ ሊከፍል የሚችለው ያው የቀረውን ደሙን ብቻ ነው። በታሪኩም ለነጻነቱና ለሀገሩ ሉዓላዊነት ሲል የደም መስዋዕት ሲከፍል እንደኖረ ከወያኔ በስተቀር ሌሎች ጠላቶች ሳይቀሩ እንኳን የሚመሰክሩት ሐቅ ነው። የሰው ልጅ በገሃነም ውስጥ ቢወድቅም ገነትን መመኘቱ አይቀርምና የኢትዮጵያ ሕዝብ ከወደቀበት የዘረኛ አገዛዝ መላቀቁ አይቀርም። ይህ ደግሞ በባዶ ተስፋ ላይ የተመሰረተ ምኞት ሳይሆን በተጨባጭነት ነገ ከነጎዳ የሚረጋገጥ እውነታ ይሆናል። ለማጠቃለል ቅጥ አምባሩ የጠፋበት ትግል ነፍስ ዘርቶ ያመረቃ ውጤት እንዲያስገኝ ከተፈለገ የሚከተሉትን ጉዳዮች ተግባራዊ ሊሆን ይገባል። አንደኛ፣ መጀመሪያ በትግል ለመሰማራት የሚፈልግ ማንኛውም ዜጋ በቅድሚያ ራሱን ነጻ ማውጣት አለበት። ራሱን ነጻ ያላወጣ ትግል ወይም ታጋይ ሀገርና ሕዝብን ነጻ ሊያወጣ አይችልም። እርስ በርስ ከመጠላለፍና ከመከፋፈል ራሱን ማጽዳት የመጀመሪያው ሂደት ሊሆን ይገባል። ራሱን ነጻ ያወጣን ዜጋ ከመሰሎቹ ጋር የራሱን ነጻ ድርጅት ገንብቶና የድርጅት ነጻነትን ጠብቆ መታገል ዋና መርሁ የማንነቱ መግለጫ መሆኑን ሊገነዘብ ግድ ይለዋል። ሁለተኛ፣ በዓላማ አንድነት ዙሪያ መሰባሰብ አልፋ ኦሜጋ ነው። የዓላማ አንድነት አላቸው ሲባል በሀገር ሕዝብ አንድነትና ነጻነት የሚያምኑ ወገኖች ማለት ነው። እኛ በበኩላችን ሀገር ከሚገነጣጥሉ ሕዝብ ከሚከፋፍሉ ድርጅቶች ጋር ጉዳይ የለን፣ ሲያልፍም አይነኩም። ሶስተኛ፣ የተለያዩ የትግል ስልቶች ያላቸው ድርጅቶች ሊያቀራርባቸው በሚያስችላቸው ሁኔታዎች ወይም ዘዴዎች ተወያይተው አንድ አይነት ስምምነት ላይ ሊደርሱ ይጠበቅባቸዋል። የጋራ እምነትና መተማመንንም መፍጠሩ የማያልፉት ግዴታቸው መሆኑን መገንዘብ ጠቀሜታው የጎላ ነው። ያለፉት 24 ዓመታት እንደሚያረጋግጡት በየፊና መሰለፍና መታገል የተቃዋሚውን ጎራ እንዳይጠነክር አይነተኛ ምክንያት እንደሆነ የኢትዮጵያ ሕዝብ በማያሻማ መንገድ ተረድቶታል። ሁሉም ናቸው ባይባልም አብዛኛዎቹ ድርጅቶች ከወያኔ የስለላ መረብ የነጹ ናቸው ማለት አይቻልም። የወያኔ የስለላ መረብ እንኳንስ በተቃዋሚዎች ቀርቶ በቤተ ክርስቲያናት ሳይቀር በመግባት እያመሰ ለመሆኑ የአደባባይ ምስጢር ሆኗል። ዝርዝር ኪስ ይቀዳል ነውና ወደ ዝርዝሩ መግባት አስፈላጊ አልሆነም። አራተኛ፣ የኃይል አሰላለፉን በማያሻማና በግልጽ ለይቶ ሚዛኑን ማስቀመጥ ጊዜ ሊሰጠው የሚገባ ተግባር አይደለም። በመሆኑም የወያኔን አገዛዝ ከነግሳንግሱ ለማስወገድ ይቻል ዘንድ ሀ በኢትዮጵያ የግዛት አንድነትና የዜጎች እኩልነት አምነው የተደራጁ ድርጅቶችና ተቋማት በአንድ ላይ ተጠራርተውና ተወያይተው አንድ ውሳኔ ላይ እንዲደርሱ የሀገሪቱ ሁኔታ ከምንም ጊዜውም በላይ አስገዳጅ እየሆነ መጥቷል። ለ እነኚህ ኃይሎች የሚገነቡት ሀገራዊ አንድነት ኃይሉ በቀላሉ የሚበገር አይሆንም። ይህ እንዳይፈጠር የኢትዮጵያ ጠላቶች ሌት ተቀን ተግተው ይሰራሉ። የጠላትን ሴራ አክሽፎ ሀገራዊ የአንድነት ኃይል መፍጠር የሁሉም ቀዳማዊ አጀንዳ ሊሆን ይገባል። አምስት፣ ትግሉን አሁን ካለበት አቅጣጫ ቢስ አካሄድ ማውጣት ከተቻለ በአጭር ጊዜ ውስጥ አንድ መርታ ማሳየት ይቻላል ብለን እናምናለን። ለዚህ ተግባራዊነት መሳካት ለሁሉም ጥሪያችንን እናስተላልፋለን። ኢትዮጵያ በህዝቧ ተከብራ ትኖራለች።
ቸው ኡኒዮናል ብለው ሁሌም ባጉል ተስፋና ምኞት የሚንጓለሉ ሞልቷል። ምንም ማድረግ አይቻልም። መከራም ተመክሮም አርማቸው የተመኙትና ይፈልጉት አይሆንምና ሁሉም መርዶ ይሰማሉ። የኢትዮጵያን መጥፋትና የያፓን መጥፋት የሚመኙ ጅሎች ነጋጠባ መርዶን መረዳታቸው ቀጣ ይሆንባቸዋል። ዛሬ የኢትዮጵያን ጥፋት የሚፈልጉ ሁሉ በዚያው ልክ የያፓን መጥፋት እየተመኙ ናቸው። ድርጅቱ ይውደም ይጥፋ እየተባለም ነው። ለምን? ድርጅቱ ካልጠፋ ሀገሪቷን የማጥፋቱ ዘመቻ አይሻካም ተብሏልና ነው። ድርጅቱን ለማውደም ደጋግመው የሞከሩና ያልተሳካላቸው ተምቾች የሙትሙታቸውን ያፓ ይውደም ጮታቸውን በማጓራት ላይ ናቸው። እነዚህ የሀገር ሀፍረቶች የኢትዮጵያ ህልውና በወያኔ የአንድ መስመር ጭረት ወይም ጽሑፍ የሚሰረዝ ነው እስከማለትም ደርሷል። ሀገርን ንቀት ይሏል ይህ ነው። ወያኔን ሁሉን ሸሪ ፈጻሚና ካሊ አድርጓልና ህዝብን ዋጋና ቦታ አይሰጡትም። ይህ ግን ታሪካዊና ከባድ ስህተት ነው። የኢትዮጵያን ህልውና ካፈር እንደባልቃለን ብለው የተነሱ ኃይሎች ብዙ ነበሩ። ሁሉም ግን በህዝብ ትግል ትቢያ ሆነዋል። ይህ ነው ታሪካዊ ሐቁ። ማንም የኢትዮጵያን ህልውና ካዲዎች እንደሚሉት አንዲት መስመር በመጻፍ ብቻ ሳይሆን ደም በመገበርም ሊሰርዝ አልቻለም። ኢትዮጵያ ኩሩና የተከበረች ሀገር ናትና የዘመቱባት ሁሉ በህዝቧ ቁጣ ተቀጥቅጠው ወደ መጡበት መመለስ ተገደዋል። ዛሬ የሀገራችን ህልውና በወያኔ አንድ መስመር ይሰርዛል ወይም ኢትዮጵያዊው ድርጅት ኢህአፓ ይወድማል ይተናል ብለው የሚለፍፉ ሁሉ በቅዠት የተያዙ አሳዛኝ ፍጡር መሆናቸው የሚታይ ነው። የኢትዮጵያን ጥፋት ወይም ድቀት ሲመኙ ዘመን ያስቆጠሩ ባዳን ብዙ ናቸው። ምክንያታቸው ብዙ ነው። አባይን መቆጣጠር ይፈልጉ የሀገራችንን ድክመት ሲመኙና ሊያዳክሟትም ሲጥሩ ዘመናት አልፈዋል። ሀገራችንን ሊገነጥሉ የተመኙትም ኢትዮጵያ ትጥፋ ብለው ታግለዋል። ምዕራባውያን ደግሞ የች ነጻና ኩሩ ሀገር ለአፍሪካ መጥፎ አርአያ ናት በሚል ሊያዳክሟት ሊከፋፍሏት ሲጥሩ ዘመን አልፈዋል። ጣሊያን ኢትዮጵያን ሲወር ሁሉም ምዕራባውያን የደገፉት መሆኑን ልንረሳ አንችልም። ይህ ወረራ ግን የሚሊዮን ህዝብ ህይወት ተገብሮ ሊከሽፍ ችሏል። ህዝባችን የወረረን ኃይል እስከ ጥርሱ የታጠቀና ዘመናዊ የጦር መሳሪያን ያለው ነው በሚል ርዶና ተንቀጥቅጦ እጁን አልሰጠም። ጦሩን ሰቆ ታንኮቹን ተጋፈጠ እንጂ በአልዌንና ጓንዴ መትረየስን ጸጥ ሊያሰኝ ተነሳ እንጂ ዮኒና ሀገር ፍቅርን ኃያልነት አስረዳ እንጂ። ዛሬ ግን የታሪክ ሂደትና ቅርስ የፈራረሰ ይመስል የሀገር ህልውና በታሪክ አፈላዎች በቀላሉ ይሰረዛል የሚሉና ሀገር ወዳድ ድርጅቶችን ይውደሙ ባይ ባንዳዎች ብቅ ብቅ ብለዋል። ኢትዮጵያ የመጣባትን ከባባድ ጥቃቶች ተቋቁማ ህልውናዋን ጠብቃ እስከዛሬ የቆየች እንደመሆኗ ሁሉ የህልውና ዋና ጠበቃ ኢህአፓም አያሌ ጥቃቶችን ተቋቁሞ እስከዛሬ ህልው ሆኖ አለ። ለዚህም ነው የኢህአፓንም ሆነ የኢትዮጵያን ጥፋት የሚመኙ ሁሉ ኢምንትና ቃዦች ሆነው የሚገኙት። ከቅርብ ጊዜ ወዲህ የኢትዮጵያ ህልውና ለማጥፋት ከተሰማሩት ኃይሎች ውስጥ የተወሰኑት ለስልጣን በቅተዋል። ወያኔና ሻቢያ ምሳሌ ናቸው። ሌሎች ደግሞ እየቋመጡ አሉ። ያገራችንን መዳተም መፈላጊ የሆኑት በአዳን ደግሞ ገንዘብ አፍሰው ቅጥረኞችን አሰማርተዋል። እነዚህ ያገር ደጋፊ መስለው ዋና ተልኳቸው ግን ተገንጣይ ኃይሎችን መደገፍና ለዚሁም ግብ መሟላት ሁኔታዎችን ማመቻቸት ነው። ገንጣይ ኃይሎቹ አላማችን ከቅኝ ገዢ ኢትዮጵያን መገንጠል ነው እያሉ ቅጥረኞቹ የለም ተቀይሯል በኢትዮጵያዊነት ጥላ ስር ሊሰለፉ ወስነዋል ብለው ይዋሻሉ። የተዋሸላቸው ግን የቀየርነው አቋም የለም በሚል በይፋ ያስተባብላሉ። የኦነጉ መሪ ዳውድ ኢብሳ ለተባበሩት መንግስታት ዋና ጸሐፊ በጻፈው የቅርብ ጊዜ ደብዳቤ ኦነግ የኢትዮጵያን ቅኝ አገዛዝ ታግሎና አሸንፎ ነፃ ኦሮሚያን መመስረት ግቡ ነው ብሎ ማስፈሩ ሊዋሹለት የቃጡትን አጋልጦ አሳፍሯል። ዋሾቹና የሀገር አንድነት በቅጥረኛነት አሳልፈው የሰጡ ዘመናዊ ባንዳዎችም ያሰቡት አልሆን ብሎ ሲከሽፍ ህዝብ ለክቶባቸው ወግዱ ሲላቸው የፈረደበትን ኢያፓ በዋና ጥፋተኝነት ፈርጀው ይውደም ይጥፋን ይያወረዱበት ናቸው። ኢያፓ ይጥፋ ብለው ዮያኔ የባዓዳን ቅጥረኞች የሚጥሁት ይህ ድርጅትስ ካለ ድረስ ኢትዮጵያን መከፋፈል ወይም ለገንጣይ ሰለባ ማድረግ አንችልም ብለው በመደምደማቸው ነው። ኢያፓ የኢትዮጵያን አንድነትና ህልውና ጠበቃና ዋርዲያ ነው። በመሆኑም ባንዳና ካዲዎቹ ሁሉ ሀገርን ለመሸጥ ኢያፓን ማውገዝና ለማጥፋት መጣር ግዴታቸው ይሆናል። ወያኔ ብር የኢትዮጵያ ህልውና ተጠፋለች የሚሉ ካዲዎች ብቅ ብቅ ብለዋል። የግብጹ፣ የቱርኩ፣ የደርቡሹ፣ የእንግሊዙና ጣሊያኑ ወዘተ ወረራ ሴራ ያላጠፋውን ህልውና ወያኔ ብጣሽ ወረቀት ላይ ጽፎ ያጠፋዋል ማለት መቼም የክደት ክደት መሆኑ ግልጽ ነው። ለወያኔ መንበርከክ ነው። እነዚሁ ቅሌታሞች ናቸው ኢያፓ ካልወደመ ካልጠፋ ብለው ዘመቻን ከፍተው ያሉት ለወያኔ ለማገልገል ለባዕዳን ለመጎንበስ። ኢትዮጵያ በማንም ጥረት የምትጠፋ አለመሆኗ ግልጽ ነው። በህዝብ መስዋዕትነትና ደም የተገነባች ሀገር ናት። ታሪካዊ ሀገር ናት። መርዶ ለወያኔና ለቅጥረኞቹ ሁሉ ይድረስና ታሪኳም የትላንት የመቶ ዓመት አይደለም። ህዝቧን ያስተሳሰረው የታሪክ ሂደትና እውነታ በዘረኞች ጫጫታና ውዳቂ ፕሮፓጋንዳ የሚተን አይደለም። ይህን ሀቅ ክደው የኢትዮጵያን ህዝብ ለጠባቦች ታዛዥና ተገዢ ለማድረግ የተነሱት አሳዛኝ ፍጥሮች ሊደብቁት የማይችሉት ሀቅ ብዙሃኑ ህዝብ ሀገር ወዳድ መሆኑንና ኢትዮጵያዊ ነኝ ማለቱን ነው። ካዲዎቹ ግን ብዙሃኑ ይህን ያን ጠባብ ድርጅት ይደግፋል ያቅፋል ብለው የአይጥ ምስክር ድንቢጥ መሆንን መርጧል። ለምን የሚለው ጥያቄ ምላሽ አስፈላጊ ነው። ገንዘብ፣ ጎጠኝነት፣ እብደት። በኢትዮጵያ የፖለቲካ መድረክ ጋኖች አለቁና ምንቸቶች ጋን ሆኑ ከመጣ ውሎ አድሯል። ሙር ተብዬ ቀፎች ጫጫታቸውን አድምቀው ሲያደነቁሩን ጊዜ አለፈ። ዛሬ አረፋ እየደፈቁ ኢያፓ ካልጠፋ የሚሉትን ማንነት ሲጠየቅ አንድም የወያኔ ቅጥረኞች አሊያም የወደቀው አገዛዝ የወንጀል ተባባሪዎች መሆናቸው ግልጽ ሆኖ ይታያል። ወያኔ ሳይቀር በቀይ ሽብር ወንጀል የፈረደባቸው ወንጀለኞች ከስደት ዓለም ሆነው በኢያፓ ላይ እየዘመቱ ናቸው። ሀገርን አሳልፈው ለባዕድ ለገንጣይ ሊሰጡ የተነሱትም ቢሆኑ ታሪካቸው ቆሻሻና ድርጊታቸው ማፈሪያ መሆኑ ከተመዘገበ ዓመታት አልፈዋል። የትግሉ ትኩረት በዘረኛው ወያኔ ላይ በሚል ዝም ቢባሉም ስማቸውና ድርጊታቸው ጋድ ነውና ወንጀለኞቹን ማረጋገጥ ከባድ አይደለም። ትናንት ታጋይ ድርጅቶችን ለመበተንና ለማውደም የዘመቱ ዛሬ የሚያውቃቸው ትውልድ ተኖ ሳይጠፋ ሀገር ወዳድና ታጋይ መስለው ሊቀርቡ ሲጥሩ በዝምታ የሚታለፉ አይደሉም። የኢትዮጵያ ህልውና በቀላሉ ወያኔ ይሰረዛል፣ ኢያፓም መውደም አለበት የሚሉ ቅዠታሞች መረዳት ያልቻሉት ታሪካዊ ሀቅ ግን ኢትዮጵያም ኢያፓም የሚጠፉ አለመሆናቸው ነው። ኢትዮጵያ የብዙ ሚሊዮን ህዝቧ የልብ ትርታና ህልውና መከሰቻ ናት። ኢያፓ ደግሞ ለኢትዮጵያና ህዝቧ የታገለና የተሰዋ ቅርስ ነው። ሁለቱን መንካት አይቻልም። ባንዳውቱና ዘመናዊ ካዲዎች ይህን መረዳት ይገባቸዋል። የማይሆን ምኞትን ይዛው በቅዠት ዓለም ሲማስኑ ቀልጠው እንዳይቀሩ ከፈለጉ በአጉል ተስፋና ምኞት ወደ ቀሚጸ ተስፋ እንዳይዶሉ ኢትዮጵያን በጣም በሚጎዳ መንገድ የነጎዱ አንድነት ኃይሎች የሉም። የኢትዮጵያ ህልውና ወያኔ በአንድ መስመር ጽሑፍ የሚሰረዝ ነው። ብዙሃኑ ህዝብ ተገንጣይ ኃይሎችን ደጋፊ ነው። ህብረ ብሔሩ ኢህአፓ መውደሙ አስፈላጊ ነው ወዘተ በሚል እየለፈፉ ያሉት የከሸረ ፖለቲካ መሆኑ ከወዲሁ ህዝብ እያረጋገጠላቸው አለ። የኢትዮጵያ ህልውና በማንም ተደፍሮ በማንም የሚተን ወይም የሚሰረዝ አይደለም። ኢህአፓም ወደዱም ጠሉም የሚጠፋ ከቶም አይደለም። ሀቁ ይህ ነገር ከተባለ ኢህአፓ ያልተካፈለበት ትግልና የለውጥ ሂደት ውጤታማ አይሆንም ማለት ይቻላል። ይህ ለባንዳዎቹ መርዶ ነው፣ ግን ሀቅ ነው። ለዚህም ነው ኢትዮጵያም አጠፋም ኢህአፓም አይጠፋም ብለን መርዶ ለበታኞችና ጸረ ኢትዮጵያ ኃይሎች የምናረዳቸው። ደስ ባይላቸው ግን መቀበል ያለባቸው መራራ ሀቅ ነው። ሀገርን ያህል ስንት ትውልድ ደም ያፈሰሰላትን በወረበሎች ውሳኔና ሴራ ህልውናዋ ይሰረዛል ብሎ መደምደሙ ወራዳነት ነው። ለአርባ ዓመታት ጸንቶ ለሀገርን ክብርና ሉዓላዊነት የታገለን ድርጅት ደግሞ ይውደም ማለት ጸረ ህዝብነት ነው። ሌላ ትርጉም ወይም ግምገማ ሊኖር አይችልም። የሀገር አንድነትና ህልውና ጸሮች ዛሬ በከፋ ደረጃ በኢህአፓ ላይ የሚዘምቱት ይህ ድርጅት በኢትዮጵያ አንድነትና ሉዓላዊነት ላይ ለመደራደር ቅንጣትን ዝግጁ ባለመሆኑ ነው። ድርጅቱ ለባዕዳን ሊጎነበስና የሀገርን ጥቅም ሊሸጥ ዝግጁ ባለመሆኑ ነው። ኢትዮጵያን የሚጠሉና ሀገራችንን አሳልፈው ለገንጣይና ለባዕዳን ሊሰጡ የተነሱ ሁሉ ኢህአፓን ይጠላሉ። ይህ የሚጠበቅ ነው። ለኢህአፓ ግን ክብርና ጸጋ ነው። ሀገርን ለመውደዱና ሀገርን ላለመሸጡ ማረጋገጫ ነው። መርዶ ለገንጣዮችና ቅጥረኞቻቸው ሁሉ። ኢትዮጵያም አትጠፋም፣ ኢህአፓም አይጠፋም።
የብዙሃኑ የአርሶ አደሩ ሰቆቃ። የኢትዮጵያ ሕዝብ በአብዛኛው ከ80 መቶ በላይ በገጠር የሚኖርና በእርሻ የሚተዳደር ነው። ምርጫ በተባለውም ሆነ በሁሉም የፖለቲካ መስክ የሀገርን ዕጣ ከመወሰን አንጻር ይህ ድሃና በገጠር ነዋሪ ሕዝብ እንደሌለ ተቆጥሯል ብንል ማጋነን አይሆንም። አንድ አገዛዝ ዴሞክራሲያዊ ነኝ ብሎ ሲሰየም በቅድሚያ መመርመር ያለበት የብዙሃኑ ሁኔታ ምን ይመስላል የሚለውን ነው። ቀጥሎም ውህድን፣ ሴቶችና ሕፃናትን በተመለከተ የመብታቸው ይዘት እንዴት ነው ተብሎ ይጤናል። በኢትዮጵያ በሶስቱም አገዛዞች አርሶ አደሩ በብዙሃኑ የተጫነበት ግፍና ሰቆቃ አሰቃቂ ሆኖ ባጅቷል። በአጼው ጊዜ አርሶ አደሩ ገባርና ጢሰኛ ተብሎ በሕጉ መሰረት 2/3 ምርቱን ለባለመሬት ፊውዳሎች እያስረከበ በድህነት ሲማቅቅ እንደነበር የሚታወስ ነው። ይህን ሁኔታ ለመለወጥ አርሶ አደሮች በግብታዊነትና በተነጣጠለ ትግል አምጸው ብዙ ጉዳትም ደርሶባቸዋል። ስዩመ መለኮት ነኝ ያሉ ንጉሥና ጭፍሮቻቸውም ሕዝብን በባርነት ደረጃ ቀይደው ሲበዘብዙ እንዳልነበር ዛሬ ታሪክን ከላቾች ሊክዱ ቢጥሩም ሐቅ አልደበቅ ብላለች። ጭቆናውም በተለይ በደቡብና ምስራቅ ከሕዝብ እኩልነት ጋር የተያያዘ በመሆኑ ተራማጅ ወጣቱ መሬት ላራሹ ብሎ ሲሰለፍና ሲነሳ መፈክሩ አገዛዙን ከስር ከመሰረቱ የሚነቀንቀው ሆነ። መነቅነቅ ብቻ አይደለም፣ ውሎ አድሮም ስርዓቱን አንኮታኮተውና ግዙፍ የተባለውን የአጼውን ስርዓት አፈራርሰው በቂ ዝግጅት ከሕዝብ ጎራ ባለመኖሩ የሕዝብን ድል የታጠቁ መኮንኖች ቀምተው የራሳቸውን ወታደራዊ አምባገነን አገዛዝ አሰፈኑ። መሬት ላራሹ ቢታወጅም አርሶ አደሩን የመሬትና የምርት ባለቤት የሚያደርግ ሳይሆን መንግስት የተባለው ተቋም ራሱን በሕዝብ ላይ ሰይሞ አዲስ ባላባት ሆኖ አርሶ አደሩን ይበዘብዘው ገባ። ተቃውሞውንም በጭካኔ አፈነ ጨፈጨፈ። አርሶ አደሩ ለማያባራ ጦርነት ማገዶ ሆነ። ምርቱንም ኮታ በሚል የዝርፊያ ስርዓት ተበዘበዘና ለአሰቃቂ ረሃብ ተጋልጦ በሚሊዮን ደረጃ አለቀ። ይህ ፋሽስታዊ አገዛዝም ጊዜውን ጠብቆ ሲወድቅ በምትኩ በባዕዳን የተደገፈውና ኢትዮጵያን የሚጠላው አረመኔ ወያኔ ተተካ። ከዚያ ወዲያ የሰፈነው የስቃይ ሁኔታ ሁሉም የሚያውቀው ነው። በኢትዮጵያ አንዴ ብልጭ ብሎ ሚሊዮኑን የሚጠርግ ረሃብ ተከታትሎ ባይከሰትም ሁሉንም ህዝብ በተለይ ገጠሪውን ለቀጣይ ረሃብ እንዲጋለጥ አገዛዙ ዳርጎታል። አርሶ አደሩ የመሬት ባለቤት አለመሆኑ ብቻ ሳይሆን መሬቱንም በከተማም በገጠርም የሚቀማው ድሃው ህዝብ ነው። ወያኔ ዘረኛ በመሆኑ የኦሮሞው፣ የአማራው፣ የጋምቤላው፣ የቤንሻንጉሉ ወዘተ መሬት ለባዕዳን ተሸጧል። ወያኔም ከጎንደርና ከወሎ ለመሬቶችን ቀምቶና የትግራይን መሬት አስፍቶ ከሆነለትም ሰፊ ትግራይ ሊገነጥል እቅድ እንዳለው ምስጢር አይደለም። የእርሻ ምርት በተሻለ ሁኔታ ላይ ባለመገኘቱና አርሶ አደሩ የኑሮው ደረጃ ባለመሻሻሉ ይህም የከተሜውን ሰፊ ህዝብ ችግር አባብሶታል። የኑሮ ውድነቱ ያጠነዋል። አርሶ አደሩ ዴሞክራሲያዊ መብት እንደተረገጠም ነው። ተቃዋሚ ድርጅቶችን ደገፍክ ደገፍሽ በሚል በመቶች የሚቆጠሩ ለእስርና ለስየል ተዳርገዋል፣ ተገለዋል። ነዝዋይ፣ ደደሳና ብር ሸለቆ ወዘተ በሺዎች ታፍነው አሉ። ባላገሩ እንደ ቀድሞው እየተበደለ በተጨማሪም ካሳ ክፈል እየተባለ አለ ብንል ማጋነን አይሆንም። ካለፈው በበለጠ የዘረኝነትም ሰለባ ሆኗል። በከተሞች የመሸገው ገዢ መደብና ቡድን የራሱን ምቾት አዳብሮ በህሊና ቢስነት አርሶ አደሩና ሰፊውን ህዝብ እየበደለ መሆኑ በሁሉም ዜጋ የሚታወቅ ነው። ካለፈው የሚለየው ሁኔታ ግን ተራማጁ ክፍል ጸረ ወያኔ ትግል የሚለው ክፍል ራሱ ወደ ምርጦች ቅኝት መግባቱ ነው። በከተማዎችም ላይ ብቻ ማተኮሩ ነው ማለት እንችላለን። ይህ ድክመት ሴቶችንም ከመደራጀት አንጻር እየተከሰተ ያለ ነው። በመሆኑም ብዙሃኑን ያላቀፈ ትግል ወደ ድል ሊጓዝ አለመቻሉ በተጨባጭ ሁኔታ ይታያል። ኢትዮጵያን ወደ ዴሞክራሲያዊ ስርዓት ለማሸጋገር የብዙሃኑ በትግል መሳተፍ ወሳኝ ነውና አርሶ አደሩን፣ ወንዱን፣ ሴቱን ማደራጀትና ማታገል እስካልቻልን ትግላችን ተደናቅፎ ይቀራል። በህዝብ ላይ የተመሰረተ ትግል ድሉ አስተማማኝና ለሀገር የሚበጅ ይሆናል። አሊያም ያለው አማራጭ ያውም ከተቻለ የጥቂቶች የመፈንቅለ ሙከራና የምርጦች ህዝብን ያገለለ ትግል ይሆናል። ለዚህ ነው ኢህአፓ ሰፊውን ህዝብ ያቀፈ የሽግግር ሂደት ይኑር፣ ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ይቋቋም ብሎ ሲታገል የቆየው። ከ1974 ዓመተ ምህረት ሁለተኛ ጠቅላላ ጉባኤ ወዲህ ባጸደቀው መርሃ ግብሩ አርሶ አደሩ በመሬት ላይ የባለቤትነት መብት ሊኖረው ይገባል ሲል ሲከራከርና ሲታገል የቆየው ዛሬ ከወያኔ ዘራፊዎች አልፎ የህዝብ መሬት በባዕዳን ተቀምጧል፣ ለባዕዳንም ተሰጥቷል። ብዙ መቶ ሺዎችም ከቀያቸው ተፈናቅለው ወደ አጓጉል ስፍራ ተወርውረዋል። ወያኔ አርሶ አደሩን ባልባሌ ልምዶች ሊተበትብ እንደሚጥረው ሁሉ እርስ በርሱም ለማጋጨት ወደ ኋላ የሚል እንዳልሆነም ያየነው ነው። ስለሆነም የብዙሃኑን አንድነትና ኢትዮጵያዊነት በማስረገጥና በማረጋገጥ የወያኔን ከፋፍለ ግዛ ፖለቲካ ማክሸፍ አስፈላጊ ይሆናል። ከጠዋት እስከ ማታ ላቡን አፍሶ የሚሰራው አርሶ አደር ከድህነት ወጥቶ በሀገሩ ኮርቶ ልጆቹን ታድጎ በደስታ ሊኖር መቻል አለበት። ይህ ሁሉ ግን መደራጀትና መታገልን የግድ የሚል ነውና የህዝብ ወገኖች በዚህ በኩል የደከመውን እንቅስቃሴያቸውን ማጠናከር ይጠበቅባቸዋል። ወያኔ ገበያውን ተቆጣጥሮ ለመሬቶችን ለራሱ አጉሮ ለወዳጆቹ ባዕዳን በርካሽ ሸጦ በዘመናዊ እርሻም ሌላውን አጫጭቶና ራሱን አክብሮ አይኑን ጨፍኖ አርሶ አደሩ አልፎለታል ሲለን ከርሟል። አንዳንድ አጉጓቢዎቹም ይባስ ብለው ይህን የአርሶ አደር ቀር አገዛዝ ለአርሶ አደሩ ደንነት የቆመ ነው ሲሉም ተደምጠዋል። ካጠቃላዩ የአርሶ አደሩ የስቃይ ኑሮ ባሻገር በጤና በትምህርት ወዘተ መሰረታዊ መስኮች ሁሉ እድገት ሳይሆን ድቀት መስፈኑ ግልጽ ነው። በተለይም የሴቶችና የወጣት ህፃን ሴቶች እጣ አስከፊ መሆኑ መካድ አይቻልም። መሰረታዊ የኢሃፓ ትግል የአርሶ አደሩን መብት መከበር ማዕከላዊ ያደረገ መሆኑ የሚታወቅ ነው። ጳጉሜ 4 1967 ዓመተ ምህረት በወጣው የገጠሩ ትግል በሚለው ዲሞክራሲያ እትም የሚከተለው ሰፍሮ ነበር። ለጨሰኛው ለገባሩ ለድሃው ገበሬ ጦም አደሩ መሬት አፈር ማለት ለርሱ ደም ስጋና ነፍሱ ህይወት ይስንፋሱ። ዛሬም የተለወጠ የለም። ኑሮ ከመሬት ጋር የተቆራኘው አርሶ አደር መሬቱን በባለቤትነት እንዳይይዝ ታግዶና ጉልበቱን ተበዝብዞ መኖር እስከመቼ ብሎ ማመጽ እንዲነሳሳ ማደራጀት ማገዝና ማታገል ዋናው የትግል ስምሪት ትኩረት መሆን አለበት። የኢትዮጵያ የነገ እጣ ከዚህ ትግል ጋር የተቆራኘ እንጂ ከወያኔ የምርጫ ቧልት ጋር የተያያዘ አይደለም። አመጽን ማደራጀትና ማፋፋም ሲገባም እንደ ገዢ ክፍል ሰፊውን ህዝብ ናቅ አድርጎ ትቶ መወራጨቱ ወይም ይባስ ብሎ እርቅ መለመኑና መማጸኑ ከቶም ከሀገር ወዳዱ የኢትዮጵያ ህዝብ የሚጠበቅ አይደለም፣ ሊሆንም አይገባውም። የገጠሩ ትግል ካልተፋፋመ ኢትዮጵያ ስርየትን አታገኝም። ከወያኔም ዘላቂነት ባለው መንገድ አትገላገልም። በየአቅጣጫው ማመጽና እምቢኝ ማለት እየታየም ነውና መጠናከር፣ መስፋፋት፣ መፋፋም አለበት። መሬት ላራሹ አሁንም የትግላችን መፈክር መሆን አለበት። መሬት ንጥቂያው ያብቃ። መሬታችን ለባዕዳን አይሸጥ። የአርሶ አደሩ መብት ይከበር። ጸረ ህዝብ የሆነው ማፈናቀልና ሰፈራ ይቁም። የህዝብ አንድነት ይጠናከር። ዘረኛው አገዛዝ ይወገድ። የፖለቲከኛ እስረኞች ሁሉም ይፈቱ በሚል ትግልን ማፋፋምና ማስፋፋት ያስፈልጋል። የምርጫን ጨዋታ ለወያኔና ማሞ ቂሎቹ እንተውላቸውና አመጽን በማደራጀት ላይ አተኩረን እንሰማራ። ኢሃፓ ለአርሶ አደሩ ህዝብ የገባውን ቃል ኪዳን አክብሮ ዛሬም ከአርሶ አደሩ ፍትሃዊ ትግል ጎን ይቆማል።
ሸበለው ይወለድና ሸበለው ከከንከቡ ሸበለው ጋን ይሸከማል ሸበለው ከነደብቁ ነካኩት ሸበለው አጥጋቡ ሰው ሸበለው ይከብዳልና ሸበለው ጠያቂ እንዳለው ሸበለው ከሳ ተቆረ ሸበለው ብለው ቢደፉት ሸበለው ያመረረበት ሸበለው አይማለዱት ሸበለው ሰው ይበድሉ ሸበለው ከርሲ ትለገው ሸበለው ከእጁ ሲወድጉ ሸበለው ተራዋንጫሉ ሸበለው ሰው ቢበድሉ ከንሲ ትለገው ሸበለው ከእጁ ሲወድጉ ተራዋንጫሉ ሸበለው መሃን መስላቸው ሸበለው ልጅ የሌላት ሸበለው የነደም መላሽ ሸበለው የክንዴናት ሸበለው እስኪደርሱላት ሸበለው እስካይላት ሸበለው ስሟን የነኩ ሸበለው የተዳፈሯት ሸበለው ልጇ ቢመጣ ሸበለው መቤት አሏት ሸበለው ስሟን የነኩ የተዳፈሯት ሸበለው ልጇ ቢመጣ መቤት አሏት። Oh,